Gambino VOA.
Gambino VOA. ሰላም ሰላም እንዴት አመሻችሁ ተሳፈሩ ገባ በሉ ታክሲው ሞልቷል ጋቢና ቪኦኤ አስገባችሁ
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል ጽዮን ግርማ ነኝ ከመስታወት አራጋው ጋር አብረናችሁ እንጓዛለን
ሰላም እንደምን አመሻችሁ በዛሬው ሐምሌ 26 2009 ዓ.ም የጋቢና ምሽት ፕሮግራማችን በአማሮና በጉጂ መካከል ለተፈጠረው ግጭት ተጠያቂው መንግስት ነው ሲል የመድረክ አባል ፓርቲ ኢሶይዱፓ አስታወቀ።
በጫና እየተፈጠሩ ነው ግጭቶች የሚፈጠሩትና ድሮ የነበራቸውን ትስስር በመከስ ደምስራቸውን የበጣጠፈ አይነት ፍራ ነው።
የፓርቲው ምክትል ሊቀመንበር አቶ ጥላሁን እንደሻው ናቸው ዘገባለን። በሌላ በኩል በዛሬው ዝግጅታችን የማንዴላ ዋሽንግተን መርሃ ግብር ተሳታፊ ወጣቶችን ይዘናል።
ሐሳቤ ጄን የመጣሁት ስለ ሐሳቤ በጣም ያደገ የመጣው ፐርዲው ከገባው በኋላ ነው።
የምስራች መስፍን ትባላለች። አዲስ የማህበረሰብ ንግድ ሐሳብ አፍላቂ ናት።
በጣም የተማርኩት ነገር እዚህ ሀገር ሁሉንም ነገር ማድረግ ለፈለገ ሰው ቀላል ነው መንገድ።
ፍቅሩ ታደሰ ይባላል። እሱም የትራፊክ አደጋን የመቀነስ አስተዋጽኦ ለማበርከት እየሰራም ሆኑን ነግሮናል። ሁለቱንም ይዘናቸዋል። በፌስቡክ አት ቪኦኤ አምሃሪክ በቀጥታ በሚተላለፈው ስርጭት ላይ አስተያየቶቻችሁን ስጡን፣ ለአየር እናበቃዋለን።
ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
አጠር ላሉት የምሽቱ ዓለም አቀፍ ዜናዎቻችን ተመልሰን መጥተናል። የኬንያ ፕሬዝዳንት ኡሁሩ ኬንያታ በሚቀጥለው ሳምንት በሚካሄደው ምርጫ ዋዜማ ላይ ከፍተኛ የምርጫ ባለስልጣን መገደላቸው እንዳስደነገጣቸው ተናገሩ። ፕሬዝዳንቱ በፌስቡክና ትዊተር ገጻቸው ላይ ባሰፈሩት መልእክት በክሪስቶፈር ሙሳንዶ ላይ የተፈጸመው ግድያ በርካታ ምርመራ እንዲካሄድና በእርጋታ ሁኔታውን ማየት እንዲቻል እድል መሰጠት አለበት ሲሉ አሳስበዋል። ትላንት ማዕከላዊ ናይሮቢ ውስጥ በርካታ ተቃዋሚዎች ወደ ምርጫው ኮሚሽኑ ጽፈት ቤት በሰልፍ ተጉዘው የፍትህ ያለ በሚል ጠይቀዋል። የምርጫው ባለስልጣን የተገደሉት የምርጫውን ሂደት ለማደናቀፍ ነው ያሉት ጸረ ሙስና ታጋዩ ጆን ጊቶንጎ በምርጫው ኮሚሽን ወሳኝ የስራ ወቅት ባለስልጣኑን የማሰቃየት ተግባር ተፈጽሞባቸው መገደላቸው የሚያሳየው ይህንኑ ነው ሲሉ አስረድተዋል። ዋናው የተቃዋሚ ቡድን ፕሬዝዳንቱ ምርጫውን ለማጭበርበር ይፈልጋሉ ሲሉ ከሰዋል። የፕሬዝዳንቱም ጽህፈት ቤትም አስተባብሏል ጉዳዩን።
ከዛው ከኬንያ ሳንወጣ ከፍተኛ የኬንያ ምርጫ ኮሚሽን ባለስልጣን ግድያን ጨምሮ ሰሞኑን በሀገሪቱ የተከሰቱ ጉዳዮች ፍርሃት የጋረጡ በመሆናቸው ከመጪው ሳምንት ምርጫ በፊት እልባት ሊደረግባቸው ይገባል ሲል አምነስቲ ኢንተርናሽናል ዓለም አቀፍ የሰብአዊ መብት ተቆርቋሪ ድርጅት አስታወቀ። ዝርዝሩን በምሽቱ ዝግጅት ይዘን ቀርባለን።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የህግ መወሰኛ ምክር ቤቱ ሩሲያ ላይ የጣላቸውን አዳዲስ ማዕቀቦች የያዘ ሰነድ ዛሬ ፈርመው የሀገሪቱን ህግ አድርገውታል። ይሁን እንጂ በሴኔቱ ውሳኔ ላይ ያላቸውን ቅሬታ በግልጽ ያሳወቁት ፕሬዚዳንት ትራምፕ እጅግ የተዛባና በግልጽ ኢ ህገ መንግስታዊ ነው ሲሉ ጠርተውታል ውሳኔውን። ማዕቀቦቹ የተጣሉት ሩሲያ ባለፈው ምርጫ ውስጥ ትራምፕ እንዲመረጡ ለመርዳት ጣልቃ ገብታለች ሲል የተወካዮች ምክር ቤቱ ለደረሰበት ድምዳሜ እንደ ቅጣት ሲሆን፣ ሁለቱም የምክር ቤቱ ክንፎች ያሳለፉት ይህ የህግ የውጭ ጉዳዮችን እርሳቸው ምቹ ነው ብለው በሚያስቡት መንገድ ማከናወን እንዳይችሉ እገዳዎችን የጣለ መሆኑንም አመልክተዋል።
በመጨረሻም የየመን ሺያ ሁቲ አማጽያን ንብረትነቱ የተባበሩት የአረብ ኤሚሬቶች የሆነ ወታደራዊ መርከብ ኢላማ ያደረገ ጥቃት ቅዳሜ ዕለት አድርሰናል ሲሉ ተናገሩ። ኤሚሬት ከሁቲዎቹ ጋር የሚዋጋው ሳውዲ መራሽ ህብረት አባል ናት። ወታደራዊ መሳሪያዎችን የጫነው መርከብ የተነሳው ከኤርትራ የአሰብ ወደብ መሆኑን የሁቲዎቹ ባለስልጣናት ተናግረዋል። እንደ አውሮፓውያን አቆጣጠር በዚህ በ2017 ዓ.ም ተዋጊዎቻችን የየመን ምዕራባዊ ጠረፍ አካባቢ ጥቃት ያደረሱበት ሶስተኛው የህብረቱ የጦር መርከብ መሆኑን ባለስልጣናቱም አክለዋል። ለዛሬ የያዝንላችሁ ዜናዎች እነዚህ ነበሩ። ወደ ቀሪዎቹ የጋቢና ዝግጅቶቻችን እንምራችሁ።
Gambino VOA.
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አድረገው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
በደቡብ ክልል የአማሮና በኦሮሚያ ክልል ጉጂ ዞን መካከል በሁለት ተጎራባች ወረዳዎች ለሁለት ቀናት ማለትም እሁድ ሐምሌ 16 እና ረቡዕ ሐምሌ 19 በተደረገ የተኩስ ልውውጥ ለጠፋው የ13 ሰዎች ሕይወት፣ ለቆሰለው ሰውና ለወደመው ንብረት መንግስት ኃላፊነት ወስዶ የግጭቱ መንስኤ የሆኑ የድንበር ማስፋፋት እንቅስቃሴዎች በአስቸኳይ እንዲያስቆምና ግጭቱን በዘላቂነት ሊያስወግድ የሚችል እርምጃ በአፋጣኝ እንዲወስድ የመድረክ አባል ፓርቲ የሆነው የኢትዮጵያ ሶሻል ዲሞክራቲክ ፓርቲ አሳሰበ። ጽዮን ግርማ ዝርዝር አላት።
ከዚህ በፊት ግን በዚህ በሁለቱ ብሔር መካከል ምንም አይነት ችግር ተፈጥሮ አያውቅም። አሁን ይሄ ለመጀመሪያ ጊዜ ነው በጉጂና በአማራው መካከል እንደዚህ አይነት ለመከላከያ ጣልቃ ገብነት ነገሩን እንደመረጋጋት ሆኗል።
በደቡብ ክልል በአማሮ በኩል ያሉ ነዋሪ ማነጋገሬ ነበር። እሳቸውም ተመሳሳይ ነገር ይናገራሉ። ሁለቱ ህዝቦች ከቅርብ ጊዜ ወዲህ የመጣ አነስተኛ ለመግባባት እንጂ ከፍተኛ ነገር ተሰምቶበት የሚያውቅ አካባቢ አይደለም ይላሉ። አሁን ግን በዚህ ምክንያት ሰዎች በአካባቢው መንቀሳቀስ እንዳልቻሉም ይገልጻሉ።
ፌደራል ፖሊሶች ገብቶ ነበሩ። ዞሮ ዞሮ የተፈየደው ነገር አልነበረም። አሁን መከላከያ ከትናንት ጀምሮ ገብቷል። ያለሁበት አካባቢ አሁን ሰላም ነው። ነገር ግን ከኔ አሁን ቢያንስ 7 ኪሎ ሜትር ላይ ያለው ጦርነቱ እንደቀጠለ ነው።
በኦሮሚያ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አዲሱ አረጋን ስለ ሁኔታው አነጋግሬያቸው ነበር።
የግጭቱ መነሻ የኦሮሚያ ክልል እንደሚታወቀው ከሁሉም ክልሎች ጋር ያሉ ያልተካለሉና የግጭት መነሻ የሆኑ የአስተዳደር ወሰኖችን ለማካለል ከየክልሉ መንግስታትና ህዝቦችን ባሳተፈ መልኩ እየሰራ ነው ያለው። በተመሳሳይ መልኩ የተወሰኑ ቀበሌ አካባቢዎች ላይ የወሰን ይገባኛል አለ ማለት ነው፣ ከአማሮ ጋር ማለት ነው። ሶ በዛ ላይ ዲስከሽን እየተደረገ ነው የነበረው። በመሀል ግን ይሄ ኢንሲደንት መነሻው ከጉጂ አካባቢ ከብቶች ጠፍቶ ከብት ፍለጋ ወደ አማሮ የተሻገሩ የጉጂ ማህበረሰብ አባላት ነበሩ። ከእነሱ ውስጥ 3 ሰዎች እንደሞቱ ነው በ16/11/2009 የደረሰን መረጃ የሚያመለክተው። ከዚያ በኋላ ነው ግጭቱ እየተባባሰ ያለው። በዛ ሂደት እንግዲህ በ19ም እንደገና ግጭቱ ተመልሶ አገርሽቶ በአጠቃላይ በሰው ህይወት በንብረትና በሰው አካል ላይ ጉዳት ደርሷል ማለት ነው።
ምን ያህል ሰው ነው ጉዳት የደረሰው? አሁን
ባለን ሪፖርት አሁን ድረስ በደረሰ ሪፖርት ምናልባት እየተጣራ ነው ያለው። አሁን ግን ሪፖርት የተደረገልን ካዥዋሊቲ በእኛ በኩል የደረሰ ሞት ወደ 9 ሰዎች ናቸው የሞቱት ነው እስካሁን ያለን ሪፖርት። ወደፊት ቁጥሩ እንግዲህ እየተጣራ ነው ያለበት ሁኔታ ስላለ፣ ግጭቱም ገና ከትናንት ጀምሮ ነው ወደ መርገብና ወደ መረጋጋት የሄደው። ከዛ በተረፈ ወደ 300 የሚሆኑ አባወራዎች ግጭቱ በመነሳቱ ተፈናቅሏል ማለት ነው። ያ እንደሆነ የሁለቱ ክልል መንግስታት እንደገና ደግሞ የጸጥታ አካላት ጋር በመሆን ነገሩን የማብረድ ስራ እየተሰራ ነው ያለው ማለት ነው።
በሁለቱም በኩል ነው 9 ሰው የሞተው
አይደለም? ባለው ሪፖርት በእኛ በኩል ያለው ነው።
በኦሮሚያ በኩል
ያለው እንግዲህ የእነሱ ክልል መንግስት ነው የሚያጣራው። ከኛ ጁሪስዲክሽን ውጭ ስለሆነ ምን ያክል ሰው እንደሞተ የተጣራ መረጃ የለንም። በኢንፎርሜሽን ደረጃ ካልሆነ በስተቀር የተጣራውን መረጃ ከእነሱ ማግኘት ይቻላል።
እዛ አካባቢ አነጋግሬ ነበር ሰዎች እና ወደ 150,000 ይሆናል የተጋባ ነው ራሱ እንደው በሰላም ይኖር የነበረ ህዝብ ነው። ምን እንደሆነ ለእኛ እንቆቅልሽ ሆኖብናል የሚል ጥያቄ ያላቸው እና
ጂና የአማሮ ማህበረሰብ ከልዩነቱ ይልቅ በአብዛኛው ማለት ነው የሚጋራቸው ከስነ ልቦና ከአብሮነትም አኳያ የህዝቡ መስተጋብርን አይተን ከሆነ በተለያዩ አጋጣሚዎች በተለያዩ ማህበረሰቦች አካባቢ ግጭቶች ይነሳሉ። የጉጂና አማሮን ግን በምናይበት ጊዜ ለረጅም ጊዜ ያለው መስተጋብር በጣም ሰላማዊ ወንድማማችነትና ትስስሩ በጣም ጠንካራ ነው የነበረው ማለት ነው።
በተጨማሪም የደቡብ ክልል የመንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ኃላፊ አቶ ሰለሞን ኃይሉ ጋር ደውዬ ስለ ሁኔታው ጠይቄያቸው ነበር። በግጭቱ በአጠቃላይ የ13 ሰው ህይወት መጥፋቱን ገልጸው በአማሮ በኩል 4 ሰው ህይወት ጠፍቷል ብለዋል። 19 ሰው ቆስሏል። በመቶ የሚቆጠሩ የባህላዊ ቤቶች ተቃጥለዋል። ሰዎች በዚህ ምክንያት ተፈናቅለዋልም ብለዋል። አቶ ሰለሞንን ስለ ሁኔታው ጠይቄያቸዋለሁ።
ቱን አጣርተው አልጨረሱም። እርግጥ ሰው መፈናቀሉ ግልጽ ነው። የተቃጠሉ ቤቶች አሉ። የተቃጠሉ ቤቶችን ቁጥራቸውን፣ የቤቱን አይነት፣ በተመሳሳይ የተፈናቀሉ የሰው ቁጥር ምን ያህል ነው የሚለውን ክሊር መረጃ የጨረሱ ስለሆነ አላደረሱንም።
በአማሮም አካባቢ ያሉ በጉጂም አካባቢ ያሉ ነዋሪዎችን ስናነጋግር እንደዚህ አይነት ግጭት ተፈጥሮ አያውቅም። የተጋባ ህዝብ ነው፣ ተጋብቶ ተዋልዶ የኖረ ከሌላው አካባቢ እንደውም በጣም የተሻለ ማህበራዊ መስተጋብር የነበረው ህዝብ ነው ብለዋል። እና እንዴት እንደዚህ አይነት ድንገተኛ ግጭት ተከሰተ?
ያገኘሹ መረጃ አንዱ ትክክለኛና እውነት ምንድን ነው? እነዚህ ህዝቦች ተከባብረው ተግባብተው እንዳልሽውም ተጋብተው በፍቅር ለበርካታ ለረዥም ዓመታት ኖረዋል። እሱ ትክክለኛ ሀቅና ግምታቸውን በዋናነት በዘላቂነት የሚገልጽ መረጃ ነው። ግን ዞሮ ዞሮ በአንዳንድ ጉዳዮች ላይ ደግሞ አለመግባባቶች አይፈጠሩም ማለት አይደለም። አጠቃላይ ሁኔታውን የሚገልጸው ጥሩ መስተጋበር ያላቸው ተግባብተውና ተረጋግተው አብሮ የሚኖሩ የሚለው አጠቃላይ ሂደቱን ይገልጻል፣ ደግሞ ሁኔታውን ይገልጻል። ነገር ግን አለመግባባት ደግሞ በተለያየ መልኩ ሊፈጠር ይችላል። የመጠኑ ሊለያይ ከቻለ እንጂ ከግጦሽ ጋር ተገናኝቶ ከብቶቻችሁ የእኛን እህል በሉ ምናምን በሚሉ ጉዳዮች ላይ አለመግባባቶች ይፈጠራሉ። እርግጥ በዚህን ያህል ሁኔታ ጉዳት ባደረሰ መልኩ ላይሆን ይችላል። ነገር ግን አለመግባባቶች አልነበሩም ወይም ተከስቶ አያውቁም ብሎ መናገር ግን ይከብዳል።
ይህንኑ በተመለከተ መግለጫ ያወጣው የመድረክ አባል ድርጅት የሆነውና በፕሮፌሰር በየነ ጴጥሮስ የሚመራው የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ወይም ኢሶዴፓ በአካባቢው አጣራው ያለውን መረጃ ጠቅሶ ለግጭቱ ተጠያቂው መንግስት ነው፣ ኃላፊነት በመውሰድ ሁኔታውን ወደ ነበረበት መመለስ ያለበትም መንግስት ነው ብለዋል። ባለፉት 26 ዓመታት የኢህአዴግ ካድሬዎች የክልሎች፣ የዞኖች፣ የወረዳዎችና የቀበሌ ድንበሮችን እንደገና ማካለል በሚል ሰበብ ኃላፊነት በጎደለው ስሜትና ተግባር ለዘመናት በሰላም አብረው የኖሩ ብሔር ብሔረሰቦችን እንዲቋጩ ሲያደርጉ ቆይተዋል። ይህ ሰሞኑን በኦሮሚያና የደቡብ ብሔር ብሔረሰቦችና ህዝቦች ክልሎች የኮሬ ብሔረሰብ በሚኖርበት እንዲሁም የአማሮ ወረዳና የጉጂ ብሔረሰብ በሚኖርበት የገላና አባያ የቡሌ ወረዳዎች አዋሳኝ አካባቢዎች የተቀሰቀሰው ግጭትም የዚህ አካል ነው ብለዋል። የፓርቲው ምክትል ሊቀመንበር አቶ ጥላሁን እንደሻው በመግለጫው ዙሪያ አነጋግሬያቸው ነበር። በግጭቱ ምክንያት ደርሷል የተባለውን አደጋና ፓርቲያቸው መረጃ አሰባስቤበታለሁ ያለውን ጉዳት ከማብራራት ይጀምራሉ።
ሐምሌ 16 አካባቢ ነው የግጭቱ የተነሳው። ከዛ በኋላ ግን በአንድ የተወሰነ አካባቢ ሳይሆን በብዙ ቀበሌዎች፣ ከ14 የሚበልጡ ቀበሌዎች አካባቢ እንዲያውም ወደ 17 እንደሚሆን በኋላ የደረሰን መረጃ ይገልጻሉ። እና ጠቅላላ ጦርነት እንደተነሳ ነው።
ፓርቲያችሁ አጠናክሮታል በምትሉት መረጃ የጉዳቱ መጠን ምን ያህል ነው?
የጉዳቱ መጠን እንግዲህ ወደ 13 ሰው መሞቱን መረጃችን ያረጋግጣል። ከዛ ደግሞ ከ40 በላይ የሚሆኑ ሰዎች እንደቆሰሉም መረጃ ያሳያል። ከዛ በላይ ደግሞ ቤቶች በብዛት ተቃጥለዋል። የመኖሪያ ቤቶች፣ የገበያ መንደሮች በብዛት እንደተቃጠሉ ነው። ወደ 700 የሚሆኑ ቤቶች እንደተቃጠሉ፣ እንደዚሁም ደግሞ የእህል ክምር ወደ 400 የሚሆን እንደተቃጠለና በጣም ወደ 30,000 ሄክታር አካባቢ የተዘራ እህል ደግሞ እንደዚሁ ገና ሳይሰበሰብ እንደወደመ ነው መረጃ የሚያሳየንና
የግጭቱ መነሻ ምንድን ነው የምትሉት? በእናንተ በኩል
የግጭቱ መነሻ ለእኛ የደረሰው መረጃ የድንበር ማካለል ጉዳይ ነው። ድንበር እንግዲህ በኮሬና ጉጂ አካባቢ በፊት የነበረ ድንበር አለ፣ የድሮ ወረዳ ድንበር። ግን አሁን እንደገና ደግሞ አዳዲስ የማካለል ስራዎች በየጊዜው እንግዲህ የማያቋርጥ የድንበር ማካለል አለ። ይህ መንግስት ስልጣን ከያዘ ጊዜ ጀምሮ የብሔረሰቦችን ድንበር እንደገና አካልላለሁ እያለ በጣም አብሮ ተሳስረው ይኖሩ የነበሩት ሰዎች መካከል ድንበር ለማካለል በሚያደርገው እንቅስቃሴ ግጭቶች ይፈጠራሉ። እንግዲህ እንደሚታወቁት የኢትዮጵያ ብሔር ብሔረሰቦች ዝም በሁሉም ቦታ ተለያይተው አይደለም የሚኖሩት። አንዳንድ አካባቢ በተለይ ወደ ዳርቻ አካባቢ ያሉት ከሌሎች ጋር እየተቀላቀሉ የሚኖሩበት አብሮ ተዋልደው ተዛምደው በእርሻም በምንም ተቀላቅለው የሚኖሩባቸው አካባቢዎች አሉ። እነዚህን አካባቢዎች በብሔረሰብ ለመለየት በሚደረግበት እንቅስቃሴ ግራ መጋባትና ግጭት የሚፈጥሩ ነገሮች አሉ። በዛ ላይ ደግሞ ካድሬዎቹ እንደ ጀግንነት ይቆጥራሉ ይመስለኛል ድንበር ለማስፋት የሚያደርጉትን እንቅስቃሴ። ወገን ለይተው የየበኩላቸውን ድንበር ለመግፋት ህዝቡን ያነሳሳሉ እና በዚህ አይነት ሁኔታ ነው በተደጋጋሚ ግጭቶች የሚፈጠሩት። አሁን ኮሬና አማሮ አካባቢ የተከሰተውም እንደዚሁ አይነት ግጭት ነው።
ቦታው እንዲመለስና ሰዎች በሰላም እንዲኖሩ ምንድን ነው ፓርቲያችሁ እንደ መፍትሄ ሀሳብ ለመንግስት ያቀረበው በሰጣችሁት መግለጫ?
እኛ እንግዲህ ለመንግስት ያቀረብነው መጀመሪያ እነዚህን ግጭት የሚቀሰቅሱ የድንበር ማካለል ሁኔታዎች ከህዝብ ፍላጎት ውጪ ከህዝብ ስምምነት ውጪ በጫና እየተፈጠሩ ነው። ግጭቶች የሚፈጠሩትና ድሮ የነበራቸውን ትስስር በመቀስ በምስራቸውን የበጣጠስ አይነት ስራ ነው የሚሰራውና በጣም የተሳሰረ ህዝብ በስምምነት የሚወስንበት ሁኔታ መፍጠር ሲገባ አንተ ጉጂ ነህ፣ አንተ ደግሞ ኮሬ ነህ፣ አንተ ወደዚህ አንተ ወደዚህ ምን እየተባለ በምንለይበት ወቅት ያለ ህዝቡ የጋራ ስምምነት ውጪ እየተደረገ ግጭት ውስጥ እየተገባ ነው ያለው። ይሄ በየቦታው የሚደረጉ ግጭቶች ሁሉ በእንደዚህ አይነት የካድሬዎች ስሜታዊ እንቅስቃሴ የሚፈጠሩ ስለሆነ መንግስት ይህን ነገር ቆም ብሎ ማየት አለበት። እስከ መቼ ድረስ ነው እነኚህ ግጭቶች ዝም ብሎ ቀጥሎ የህዝባችን ደም እየፈሰሰ የሚቀጥለው? እና ይሄ መቆም አለበት። በህዝብ ስምምነት ድንበሮች አብረውም ወደሆነ ክልል ሊሆኑ ይችላሉ። የግድ እኮ ብሔረሰቦች መለያየት የለባቸውም። አብረው ለረጅም ጊዜ ከኖሩ በስምምነት አብረው ከኖሩ በጋራ ድምፅ መስጠት አለባቸው። እዚህ ኑን ወይስ እዚህ ኑን ብለው በስምምነት ድምፅ መስጠት የሚችሉበት ሁኔታ ሳለ ልክ ተለያይተው እንዲጋጩ የማድረግ ሂደቶች፣ ከዛም ደግሞ እንደገና መሸንሸን ደግሞ መሸንሸን የሚያስከትላቸው ግጭቶች የሰው ህይወት ነው እያጠፉ ያሉት። በየጊዜው ደም እየፈሰሰ ኢትዮጵያዊ ስንት ነው በ25 ዓመት ውስጥ በድንበር ሰበብ ብቻ የሞተ ሰው የወደመ ንብረት ስፍር ቁጥር የሌለው ነው። ይሄ ሁሉ ነገር ጥፋት እያመጣ መሆኑ ይሄ መንግስት ማየት አለበት እና ይሄን አስቦ አካሄዱን ማቆም አለበት። ሌላው ደግሞ እንግዲህ በህዝብ ላይ እንደሚደርሰው ግጭት ዝም ብሎ አይደለም። የሰው ህይወት መጥፋት ብቻ ሳይሆን ንብረት መውደም አለ፣ ከቤት መፈናቀል አለ። አሁን ከዚህ ከ40 ሺህ በላይ የሚሆን ህዝብ ከቤት ንብረቱ ተፈናቅሎ መንደሩ ሁሉ ወድሟል። እነዚህ አይነት ነገሮች በሚደርሱበት ወቅት ህዝብን መልሶ ማቋቋም አለበት። መንግስት ያው ግጭቱን አስታርቅ ያለው አብርጃ ያለው ብሎ ብቻ ዝም ብሎ በሽማግሌ እርቅ አወረድኩ ብሎ ዝም ብሎ ዞር ማለት ሳይሆን እየተጎዳው ልጅ በመልሶ የሚቋቋምበት እርምጃ መውሰድ ያለበት ኃላፊነት አለብን።
ህብረተሰቡም በፖለቲካ አጀንዳ ምክንያት የእርስ በርስ ግጭት ምክንያት እንዳይሆን ሊጠነቀቅ ይገባል ብለዋል ምክትል ሊቀመንበሩ አቶ ጥላሁን እንደሻው። የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። እስካሁን እያደመጣችሁት ያለውም የጋቢና ቪኦኤ ዝግጅትን ነው። በፌስቡክ ላይ አስተያየቶቻችሁን ስጡን፣ ለአየር እናበቀዋለን። ወደ ተከታዩ ዘገባችን እናልፋለን። ከመላ አፍሪካ የተውጣጡና 1000 የሚሆኑ ወጣት የማንዴላ ዋሽንግተን መርሃ ግብር ተሳታፊዎች ዋሽንግተን ዲሲ ውስጥ ተሰባስበዋል። ባለፉት 6 ሳምንታት በተለያዩ የዩናይትድ ስቴትስ ግዛቶች በሚገኙ የትምህርት ተቋማት ስልጠና ሲወስዱም ቆይተዋል። ከእነዚህ ውስጥ 51 ኢትዮጵያውያን ናቸው። ከእነዚህ ውስጥ ደግሞ የተወሰኑትን ስናቀርብላችሁ ቆይተናል። ለዛሬ ደግሞ 2 ወጣቶች ጋብዘናል። የማጠቃለያ ስልጠና በሚሰጥበት ቦታ የተገኘው ሄኖክ ሰማእግዜር 2ቱን አነጋግሯል።
እንግዲህ በዚህ ሳምንት በማንዴላ ዋሽንግተን መርሃ ግብር ውስጥ የሚካፈሉ ኢትዮጵያውያን ወደ 51 የሚሆኑ ኢትዮጵያውያን ናቸው የመጡት። ከአፍሪካ ደግሞ ወደ 1000 የሚጠጉ ናቸው። እነዚህ ወጣቶች በሶስት ዘርፎች፣ አንደኛው በሚኖሩባቸው ማህበረሰቦች የሚያበረክቷቸው አስተዋጽኦዎች የንግድና የስራ ፈጠራ በአንድ ነው። እንደዚሁም ደግሞ በመንግስትና ሕዝብ አስተዳደር እንደዚሁ ሁለተኛው ዘርፍ ነው። ሶስተኛው ደግሞ በሲቪክ ማህበራት ውስጥ ያላቸው ተሳትፎ ነው። እዚህ አንዲት ኢትዮጵያዊ ተሳታፊ አለች። የምስራች ትባላለች። ጓደኞቿ ጃፒ ነው የሚሏት። እንኳን ደህና መጣሽ የምስራች። እስኪ ሙሉ ስምሽን አስተዋውቂ።
የምስራች መስፍን እባላለሁ። ከአዲስ አበባ ነው የመጣሁት። በንግድ ፈጠራና በንግድ ዙሪያ በሚለው ስር ነው የመጣሁት በማንዴላ ዋሽንግተን መርሃ ግብር።
ፐርዱ ዩኒቨርሲቲ ነበር የነበርሽው። ኢንዲያና የሚገኝ የትምህርት ተቋም ነው። ፐርዱ የነበረሽ ቆይታ እንዴት ነበር?
ፐርዱ የነበረኝ ቆይታ በጣም አጥጋቢ ነበረ። ለምንድነው? ትምህርት ቤቱ አሜሪካ ውስጥ ካሉት በጣም ስመጥር ዩኒቨርሲቲዎች መካከል አንደኛው ነው። እሱም በኢኮኖሚክስና በግብርና ዙሪያ ላይ የሚደረጉ እንዲሁም በኢንጂነሪንግን ኢኮኖሚክስን እና አት ዘ ሴም ታይም ደግሞ ግብርናን አንድ ላይ አጣምሮ የሚደረጉ ትላልቅ የጥናት የሚደረግበት ዩኒቨርሲቲ ነበረ እና ትልቅ ኤክስፖዠር ሰጥቶኛል።
በጣም ጥሩ ነበረ ቆይታሽ። እንግዲህ ከምስራች ጋር ቅድም ስናወራ ስትነግረኝ ጥሩ የገበሬ ነጋዴ፣ ግብርናና ንግድ ነው አንድ ላይ ለመስራት ያሰብሽው። እስኪ ስለ ስራሽ ንገሪኝ። ሀሳብ ነው ይዘሽ የመጣሽው። ብዙ ሰዎች ወደ ስራ ገብተው የንግድ ስራ ፈጠራቸውን በተወሰነ ደረጃ ስራ አስጀምረውት ገንዘብም ማህበረሰብም መቀየር የቻለና ለእነሱም ገቢ ማስገኘት የቻሉ ስራዎች ይዘው ነው የመጡት። አንቺ ግን ሐሳብ ይዤ ነው የመጣሁት አልሽ።
አዎ፣ ሐሳብ ይዤ ነው የመጣሁት ስለ ሐሳቤ በጣም እያደገ የመጣው ፐርዲው ከገባው በኋላ ነው። እንደ ሐሳብ ይዤ የመጣሁት የነበረው በትክክል ቴክኖሎጂውን ባላስበውም፣ ግን በጣም ትንሽ የመሬት ይዞታ ያላቸው ገበሬዎች በተለይም በከተማ አካባቢ የሚኖሩ ገበሬዎች እንዴት አድርገው የገቢ ምንጫቸውን መጨመር ይችላሉ፣ ያንኑ የግብርና ክህሎታቸውን ተጠቅመው የሚለውን ላይ ነበረ እንደ ችግር ፎከስ አድርጌ እየሰራሁ የነበረው እና እዚህ ከመጣው በኋላ አኮፖኒክስ ወደሚባል ቴክኖሎጂ ራሴን አስተዋወቅኩ ማለት ነው። እና አሁንም ይዤ የሚሄደው የንግድ ሀሳብ ምንድን ነው? ይሄንን አኮፖኒክስ ማለት ምን ማለት ነው? አሳንና አትክልቶችን አንድ ላይ ማምረት ነው። ይሄም የሚሆነው
በትንሽ ቦታ ላይ የሚሰራ ነው። ገበታ ወይ ደግሞ መሬት ተቆፍሮም ሆነ የመታጠቢያ ገንዳ አሮጌም ካለ በዛ ሁሉ የሚሰራ
ነው እና በጣም ደግሞ እንዴት ነው ኢፌክቲቭ ነው፣ ኤፊሽንት ነው።
ስለዚህ በትንሽ ገንዘብ በትንሽ ቦታ የሚሰራ ሆኖ ግን ምርቱ ከፍ ያለ ነው ማለት ነው።
ምርቱ በጣም ከፍ ያለ ነው። ያሳውን ቆሻሻ ወይም ዌስት ተጠቅሞ እንትኖችን ሊፊ ቬጅቴብሎችን ወይም ሰላጣን የመሳሰሉትን ቲማቲም የመሳሰሉትን ለተቀን የምንጠቀምባቸውን አትክልቶች ማምረት ይቻላል። እሱን እንደ ማስተዋወቅ ነው።
ለምን አሰብሽው? ምግብ ትወጃለሽ ወይ? ሰላጣ በጣም ታደንቂያለሽ፣ አሳ ጾመኛ ነሽ በጣም።
አዎ፣ አናስተውለውም እንጂ የብዙ ኢትዮጵያዊ አመጋገብ ከዛ የወጣ አይደለም። ያንን አፎርድ በማድረግ ሊሆን ይችላል፣ ግን ህይወታችን ራሱ ላይፍ ስታይላችን እነዛን ነገሮች በጣም እንመገባለን። ከዛ ደግሞ በጣም ኒውትሪሽስ ነው፣ ጠቃሚ ንጥረ ነገሮች አሉት አብረውት። ስለዚህ ለዛ ነው ወደዛ በጣም ያተኮርኩት።
እንግዲህ አኳፖኒክስ የምትለው በትንሽ ቦታ ትንሽ ውሃን ተጠቅሞ አሳ፣ በጎኑ ደግሞ ሰላጣ፣ በጎኑ ሌላ አይነት አትክልቶችን ማብቀል የሚያስችል ቴክኖሎጂ ነው። የሚሸጠው በሀገር ውስጥ የሚመረት ካልሆነ በስተቀር በውጭ ሀገር የሚመረተው ዋጋው ብዙ ነው። ታዲያ እንዴት ነው ለኢትዮጵያ አነስተኛ ገበሬዎችና አነስተኛ ገቢ ላላቸው ሰዎች እንዴት አድርገሽ ነው ይህንን የንግድ ሀሳብ ስለሆነ ልትሸጭና ለአንቺም ትርፍ ለእነሱም ደግሞ የተሻለ ኑሮና የተሻለ ገቢ ለማምጣት የምትሰሪው?
አዎ፣ ልክ ነው። ሁሉም ያልካቸው ነገሮች አሁን ከፐርዱ ኢንጂነሪንግ ዲፓርትመንት ጋር ፓርትነርሽፕ ወይም የስራ ግንኙነትን ፈጥሬ ነው የመጣሁት እዛ በነበርኩበት ጊዜ። ይሄም በአነስተኛ ዋጋ ኢትዮጵያ ውስጥ ባሉ በምንጠቀምባቸው ነገሮች እንዴት አድርጎ ያንን ነገር ዲዛይን ማድረግ ይቻላል የሚለውን ለመስራት። ስለዚህ የመጀመሪያው የንግዴ ሀሳብ የሚሆነው እሱን ዲዛይኑን መስራትና እንዴት አድርገው ይሰራል አይሰራም የሚለውን ነገር ጥናት ማድረግ ነው። ከዛ በኋላ የተሻሻለው ነገር ከተገኘ፣ ዋጋው የቀነሰ፣ በጣም ደግሞ ምርታማነቱ የሚጨምረው አኮፖኒክስ ላይ ስንደርስ ያንን ነው ለተጠቃሚዎቻችን የምናቀርበው።
በጣም ጥሩ። እንግዲህ የንግድ ሀሳብ ነው። ብዙ ሰዎች በየማህበረሰባቸው ያሉ ችግሮችን ይመለከታሉ። እናንተም የምትከታተሉን ማህበረሰባችሁ ውስጥ ያሉ ችግሮችን ተመልክታችሁ ለዚህ ችግር መፍትሄ በንግድም ሆነ በማህበረሰብ ግልጋሎትም እንሻለን የምትሉ ካላችሁ የንግድ ሀሳብ እንዴት ነው የሚበለጽገው? ምክንያቱም መቼም ሰው ተወልዶ ትብቱን ቆርጦ በእግሩ መንገድ አይገባም። ቀስ በቀስ ነው ሁሉ ነገር የሚያልፈውና የንግድ ሀሳብ እንዴት ነው የሚያድገው?
ያው እንዳልከው መጀመሪያ ችግር ሲኖር ነው ለማንኛውም ነገር መፍትሄን ለማምጣት የምትነሳው። ከዛ ወይ ወደ ንግድ ይሄድ ወይ በማህበረሰብ ውስጥ ይፈታ የሚለውን የምታየው መጀመሪያ ከችግሩ ስትነሳ ነው። ስለዚህ ችግሩ ላይ ነበረ ከችግሩ ትነሳለ ወደ መፍትሄው ትሄድና መፍትሄውን ይሰራል አይሰራም ወደሚል ወደ እንደ ሪሰርች ወይም ፓይለት ታደርገዋለ። እንዴት ነው ይሄ ነገር ይሆናል አይሆንም? እሱን ካረጋገጥኩ በኋላ በትልቅ ሞዴል ደግሞ ኢምፕሊመንት ታደርገዋለ ማለት ነው።
ሄኖክ ሰማእግዜር ከየምስራች ጋር ያደረገው ቆይታ አላበቃም። በሌላ በኩል ደግሞ ፍቅሩ ታደሰ የተባለ የትራፊክ አደጋን ለመቀነስ የሚሰራ ወጣት አግኝቶ አነጋግሯል።
ፍቅሩ ታደሰ እባላለሁ። የመጣሁት ከአዲስ አበባ ነው። መንጃ ፍቃድ ላይ ነው የምሰራው። ኢትዮጵያ ውስጥ የትራፊክ አደጋ ከፍተኛ ነው። ሰው እኔ የተማርኩት አውቶሞቲቭ ምህንድስና ነው። ስለዚህ የራሴን አስተዋጽኦ ትራንስፖርት ዘርፍ በአደጋን ለመቀነስ የራሴን አስተዋጽኦ ለማድረግ ወደዚህ ሙያ የገባሁት። የመንጃ ፍቃድ ማስተማሪያ መጽሐፍ አለኝ፣ መሪ ይባላል። ከበርካታ ተቋማት ጋር እንሰራለን። ከ110 በላይ ተቋማት ጋር እንሰራለን። ዋናው ዓላማው ምንድን ነው? የተሟላ መጽሐፍ በማዘጋጀት ተማሪዎች ወይም መንጃ ፈቃድ ያላቸው የሚነዱ ሰዎች የተሻለ እውቀት ማግኘት እንዲችሉ ለማድረግ ነው የምንሞክረው። ምንድነው ለማድረግ የሞከርነው? ያዘጋጀነው መጽሐፍ ሁሉንም የስልጠና መደቦች የያዘ እንዲሆን ለማድረግ ሞክረናል። መጽሐፉንም የፌዴራል መንገድ ትራንስፖርት ገምግሞ እውቅና ከሰጠን በኋላ ከተቋማት ጋር አብረን መስራት ጀመርን። ተቋማቶች በጣም ደስተኛ ናቸው ባለን የስራ ቅርርብ። ወደውታል አሰራራችንን። ዊንዊን የሆነ አፕሮች ወይም ደግሞ ለእነሱም ለእኛም የጋራ የሆነ አፕሮች ነው ያለን። ትምህርት ቤታቸው እንዲያስተዋውቁ እንሰጣቸዋለን መጽሐፍ ላይ። እነሱም ትምህርት ቤታቸውን ያስተዋውቃሉ፣ እኛም በተጓዳኝ ስራ እንሰራለን ማለት ነው።
እዚህ አሽከርካሪዎች ዙሪያ ስራውን ለመስራት አሳብ የተመለከትከው ችግር ምንድን ነው? አንተ ደግሞ የሞላኸው መፍትሄ ነው?
አዎ፣ የተመለከትኩት ችግር የነበረው ምንድን ነው? የነበሩን የማስተማሪያ ሪፈረንስ መጽሐፍት ብዙ ሙሉ አልነበሩም። አንደኛ ላለፉት 6-7 ዓመታት መንጃ ፍቃድ አስተምር ነበር። እኔ በማስተምርበት ሰዓት ብዙ ጉድለቶች ነበሩ። ተማሪዎቹ በተግባር ያለውን ነገር አያውቁትም። ወጥተው መንዳት ሲጀምሩ ፌስ የሚያደርጉት ነገር ትምህርት ውስጥ አልነበረም። ሰው እሱን ክፍተት ለመሙላት ነው የሞከርኩት እኔ። እሱም ደግሞ ተሳክቷል። ከምናገኛቸው መልእክቶች እንደተረዳው እሱ በጣም ተሳክቷል። ሁለተኛና በጣም ትልቁ ነገር ሁሉንም የስልጠና መደቦች ማካተት ይችለናል። ተማሪዎች የሚማሩት ሁሉንም የስልጠና መደቦች ማግኘት ይችላሉ ከኛ መጽሐፍ ላይ። እሱ ነው በጣም ትልቅ ያመጣን ለውጥ። ከዚህ ውጭ በጣም በከፍተኛ ደረጃ የማህበራዊ አገልግሎት ስራ እሰራለሁኝ። ስሙም የመንገድ ደህንነት ለህፃናት ይባላል። በመላ አገሪቷን ለህፃናት ትምህርት እንሰጣለን። ስለ መንገድ ደህንነት ጥንቃቄ፣ ምን ማድረግ እንዳለባቸው፣ መንገድ እንዴት ማቋረጥ እንዳለባቸው እነዚያን ስልጠናዎች እንሰጣለን። በተለይ ደግሞ አዳዲስ ከተሞች፣ መንገድ የወጣባቸው አዳዲስ ከተሞች፣ ትምህርት ቤት ያሉባቸው ከአራተኛ እስከ ስምንተኛ ክፍል ያሉ ተማሪዎች እነዚያን ስልጠናዎች እንሰጣለን። በአገሪቷ በዋነኝነት ያን የምሰራው በማንዴላ ዋሽንግተን ፌሎሺፕ አይዋ የሚባል ስቴት ነበርኩኝ። ደሞይን የሚባል ከተማ ድሬክ ዩኒቨርሲቲ ነው የነበርኩት። በቢዝነስ ኢንተርፕረነርሺፕ ትራክ ውስጥ ነው የነበርኩት። በጣም ጥሩ ጊዜ ነበረን። በጣም ብዙ ተምረናል። በጣም ብዙ አውቀናል። ራሳችን እንዴት በቢዝነስ ማሳደግ እንዳለብን፣ እንዴት ከሰዎች ጋር ተግባብተን ግሩፕ ፈጥረን መስራት እንዳለብን። ብዙ አካዳሚካልም ሳይት ቪዚቶችም ነበሩት የራሱ። በጣም ትልቅ ለሰን ነበረ። በጣም ጥሩ ነገር ተምሬበታለሁ።
ኢትዮጵያ በትራፊክ አደጋ በተለይ በሀገሪቱ ውስጥ ካለው የመኪና ፍጥጫ ሲነሳተር በዓለም ከፍተኛና አሳሳቢ ከሚባሉባት ሀገር አንዷ ናት እና ይህንም በተመለከተ እንዳንተ አይነት ወጣቶች በዚህ አይነት ስራ ሲሰማሩ ምን ለውጥ ለማምጣት አስበ ነው? ለምንድን ነው ያደረገው?
እውነቱን ለመናገር የራሴን አስተዋጽኦ በዚህ ሙያ ውስጥ ሳበረክት እኔም ማህበረሰቡን ለማገልገል፣ ሁለተኛ ነገር ነው ቢዝነስ ለመስራት ነው። ሁለቱንም ለማስኬድ ነው እንደ አላማ አድርገን የሰራ ነው። በእርግጥ አደጋው ከፍተኛ ነው። እኛ ጋር በአመት አማካኝ 3500 ሰው ይሞታል በትራፊክ አደጋ ምክንያት። ከ86% በላይ ችግሩ በአሽከርካሪዎች ላይ ነው ያለው። ስለዚህ ዋናው ችግሩ ላይ መስራት ከቻለ፣ አሽከርካሪዎች ላይ መስራት ከቻለ ችግሩ ማስወገድ እንችላለን። ስለዚህ እያደረግን ያለ ነው ምንድነው አሽከርካሪዎቹ የተሻለ ብቁ አሽከርካሪ እንዲሆኑ በስልጠና ነው እያገዝናቸው ያለ ነው። የተሻለ የሰለጠነ ሰው ካለ አደጋው መቀነስ በጣም ቀላል ነው የሚሆነው። ስለዚህ እሱ ላይ ነው በትኩረት አድርገን እየሰራን ያለ ነው።
እንግዲህ እንደዚህ አይነት የንግድ ሀሳብ ነው፣ ግን ማህበረሰቡን ሊያገለግል የሚችል የንግድ ሀሳብ ነው። እንደዚህ አይነት ሀሳብ ኢትዮጵያ ውስጥ በተለያዩ አካባቢዎች በማህበረሰባቸው ውስጥ ችግር የሚመለከቱ ያን ፈተና ደግሞ እንዴት አድርገን እንወጣዋለን ብለው የሚያስቡ በርካታ ወጣቶች ስላሉ አንደኛ ገንዘብ ማሰባሰብ ብቻ ነው፣ እንዴት ነው የገንዘብ አቅም ይጠይቃል ስራ ለመስራት። ሁለተኛ ደግሞ የንግድ ስራ መዋቅር ያስፈልጋል። እንዴት እንደሰራው
ስራውን ስጀምረው ተቀጥሬ ነበር የምሰራው ድርጅቶች ውስጥ። በራሴ በቆጠብኩት ገንዘብ ነው ስራውን የጀመርኩት። ከዛ በኋላ ስራው ማስፋት ስጀምር ወደ ማይክሮ ፋይናንሶች ነው የሄድኩት ብድር ፍለጋ። ከማይክሮ ፋይናንስ ባገኘነው ብድር መሰረት አሁን ስራው ማስፋት ችለናል፣ ማተም ችለናል የራሳችን መጽሐፎች። በእርግጥ ከባድ ነው፣ ለወጣት ጀማሪዎች ስራ መስራት ከባድ ነው፣ ፋይናንስ ማግኘት ከባድ ነው። ግን በጣም የምመክራቸው አላማ ካላቸው ብራቸውን የሚያገኟቸውን ገቢዎች በአግባቡ መቆጠብ እንዲችሉ እመክራቸዋለሁ፣ ለስራ መጀመር ለሚፈልጉ ወጣቶች። ከዛ በተጨማሪ ደግሞ ቤተሰቦች እንዲረዷቸው፣ የመጀመሪያው ምንጭ ቤተሰብ ነው፣ እንዲረዷቸው ቢያደርጉ። ከዛ ውጭ የተሻለ ፕላን ካላቸው፣ የተሻለ እቅድ ካላቸው፣ ግን ወደ ተግባር መሄድ የሚችል ካለ ኢንቨስተሮችን ለማናገር መሞከር፣ የተሻለ አቅም ያላቸው ሊረዷቸው የሚችሉ። ለምሳሌ እኔ የተሻለ የቢዝነስ ፕላን ካለኝ አቅም ያለው ሰው አለ ብዬ ያንን ሴክተር ሊደግፍ ይችላል ብዬ ማስበው ሰው ካለ ሄጄ ላናግራቸው እችላለሁ፣ ላወራቸው እችላለሁ። በዚህ መሰረት መንገድ መፍጠር እንችላለን ብዬ አስባለሁ።
እንግዲህ የተከበራችሁ አድማጮቻችን የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አማሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
እኔም መስታወት አድራጋው ነበር። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያበረው ነው።
ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።